የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ የካቲት 12 2016 ዓ.ም ዝግጅታችን ጀመረ። የኮረም አስተዳደርና የትግራይ ክልል በወታደራዊ ትንኮሳ ተካሰሱ።
ኮረም ከተማ እና ቆፍላ ላይ የተደራጀ ኃይል ሲዲኤስ ወታደሮች ስናይፐር ያዙ፣ ድሽቃ ያዙ እና መትረየስ ያዙ። በተደራጀ መልክ ቀበሌውን በጣም እየረበሹት ነው ያሉት።
ጉዳዩ በሰላም እንዲፈታ የሚደረጉ አንዳንድ እንቅስቃሴዎች ያሰጋቸው የተስፋፊ ኃይሎች ናቸው ይሄንን የጀመሩት። እኛ ተኩስም አልተኮስንም ብቻ ሳይሆን ከተተኮሰብንም በኋላ ቢሆን ተሸክመን ቆይተናል በጣም ብዙ ጊዜ ማለት ነው።
ቀደም ሲል ተከታትለው የሰማችኋቸው የኮረም ከተማ አስተዳደር ብልጽግና ጽሕፈት ቤት ኃላፊ ገብረ እግዚአብሔር ደረጀና የትግራይ ክልል ደቡባዊ ዞን ዋና አስተዳዳሪ ሀብቲ ክሮስ ናቸው። በአብይ ርዕስ ሙሉ ዘገባውን ታደምጣላችሁ። ሰላም ጤና ይስጥልን፣ እንደምናመሻችሁ አድማጮቻችንና ተመልካቾቻችን። አስማማየ ነው ነኝ ምሽቱን ከእናንተ ጋር እያስተናገድኳችሁ አብሬያችሁ አመሻለሁ። ኤደን ገረመው ከዓለም ልሰባስቡ ዜናዎች እዚሁ አብራኛለች። እንዲሁም የስቱዲዮ ስርጭቱን በማቀናበር ንጉሴ ታምሬ አብሮን ያመሻል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ እንዲሁም በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም ከእኛ ጋር ቆይታ አድርጉ። አሁን ከዓለም ልሰባስቡ ዜናዎች ወደ ኤደን ልምራችሁ።
በድጋሚ እንደምን አምሽታችኋል። ከዓለም ዙሪያ የተሰባሰቡትን ዜናዎች እናቀርባለን። በቅድሚያም አርዕስተ ዜና። የመንግስታቱ ድርጅት ሶማሊያ ለህዝቧ የምታደርገውን ጥረት ለመርዳት ቁርጠኛ መሆኑን አስታወቀ። ሩሲያ የአውሮፓ ሀገራትን ለማተራመስ የሚረዳ አቅም ግንባታ ይዛለች ሲል አዲስ ሪፖርት አመለከተ። ደቡብ አፍሪካ የእስራኤል ፍልስጤማውያን አያያዝ ከአፓርታይድ ዘመን ጋር አነጻጸረች የሚሉትና ሌሎች ዜናዎችንም ይዘናል። አሁን ወደ ርዕስ ጉዳዮቹ። የተባበሩት መንግስታት ድርጅት የሶማሊያ ድጋፍ ተልእኮ ኃላፊ ካትሪዮና ሌንግ ትላንት ለጸጥታው ምክር ቤት ባሰሙት ንግግር አንዲት ሀገር ረዥም ጊዜ ከዘለቀ ግጭት ወጥታ ለህዝቧ መሆን እንዲሁም ደግሞ ለአካባቢው ሀገራት በጎ ኃይል ልትሆን እንደምትችል ሶማሊያ እያሳየች ናት ብለዋል። ባለፈው የአውሮፓውያኑ 2023 የታህሳስ ወር መጀመሪያ በተካሄደው የሶማሊያ የጸጥታ ጉዳዮች ጉባኤ የቀረበውን ወሳኙን የሶማሊያ የጸጥታ ጉዳዮች ፍኖተ ካርታ መጠናቀቅን ጨምሮ የሶማሊያ ፌዴራል መንግስት ባለፉት ቅርብ ወራት ውስጥ ቅድሚያ የሚሰጣቸውን ተግባራት በማሳካቱ ረገድ ጠንካራ መሻሻል ማሳየቱንም ተናግረዋል። ኃላፊዋ አያይዘውም ባለፈው የጥቅምት ወር ለምክር ቤቱ ካቀረቡት የመጨረሻው መግለጫቸው ወዲህ ሶማሊያ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ አባልነት ማግኘቷን፣ ከፍተኛ እዳ ያለባቸው ድሀ ሀገራት ተነሳሽነት የተባለውን ውጥን ማጠናቀቅ ከምትችልበት እርከን ላይ መድረሷና እንዲሁም ለአመታት ተጥሎባት የቆየው የጦር መሳሪያ ማዕቀብ እንዲነሳ ማድረጓን፣ አሁን በቅርቡ ደግሞ እንደ አውሮፓውያኑ የዘመን አቆጣጠር ከ2025 እስከ 2026 ባለው ጊዜ በጸጥታው ምክር ቤት ውስጥ መቀመጫ ለማግኘት የአብዛኛውን የአፍሪካ ህብረት ስራ አስፈጻሚ ምክር ቤት አባላት የይሁንታ ድምጽ ማግኘቷንም አመልክቷል። እነዚህ እጅግ ጉልህ የሆኑ ተጨባጭ ስኬቶች ናቸው ያሉት የመንግስታቱ ድርጅት የሶማሊያ ድጋፍ ኃላፊ፣ በተጨማሪም የሶማሊያ መንግስት የሀገሪቱን የደህንነት ጥበቃ ኃላፊነት በባለቤትነት ሙሉ ለሙሉ ለመረከብ የሚያስችል የሽግግር እቅድ ማቅረቡንም አስታውቀዋል። የሚደርሱትን የሽምቅ ጥቃቶች ለመከላከል እንዲሁም ደግሞ የተረጋጋና የበለጸገ መጪ ጊዜ በሶማሊያ እውን ለማድረግ የፌዴራል መንግስቱ የያዘውን ጥረት ለመደገፍ የሶማሊያ ዓለም አቀፍ አጋሮች ያላቸውን የጋራ ፍላጎት ማሳየታቸውንም ሌንግ አክለው አስረድተዋል። በሌላ ዜና ደቡብ አፍሪካ የእስራኤልን ፍልስጤማውያን አያያዝ ከአፓርታይድ ዘመን ጋር አነጻጸረች። ደቡብ አፍሪካ ዛሬ ማክሰኞ በመንግስታቱ ድርጅት ከፍተኛ የፍትህ ችሎት ላይ ባቀረበችው ሪፖርት እስራኤል በፍልስጤማውያን ላይ በፈጸመችው የአፓርታይድ መሰል አያያዟ ተጠያቂ ናት ስትል ወንጅላለች። የፍልስጤማውያንን መሬት የያዘችበት እርምጃዋም ከዓለም አቀፍ ድንጋጌዎች አንጻር በመሰረቱ ህገ ወጥ ነው ብላለች። ከዓለም አቀፉ የ የፍትህ ችሎት ፊት ለፊት የቀረቡት የደቡብ አፍሪካ ተወካዮች አሳሪ ያልሆነ ምክረ ሐሳብ ለመጠየቅ ጠቅላላ ጉባኤው በጠራው የችሎቱ ሁለተኛው ቀን ውሎ ላይ ባሰሙት ንግግርም እስራኤል በኃይል በያዘቻቸው ግዛቶች በምታራምደው ፖሊሲ ህጋዊነት ዙሪያ ላይም አስተያየት ሰጥተዋል። የአፓርታይድ አስከፊና አጸያፊ ድርጊቶች ተፈጽሞ በተገኙበት ስፍራ ሁሉ ደቡብ አፍሪካ የማጋለጥና በአስቸኳይ እንዲወገድ የማድረግ የገዛ ህዝቧም ሆነ የዓለም ማህበረሰብ ላይ ልዩ ግዴታ አለባት ሲሉ በኔዘርላንድ በደቡብ አፍሪካ አምባሳደር ቡ ሲሙዜ ማልዶን ሳላ 15 አባላት ላሉት የዓለም አቀፉ የዳኞች ቡድን ተናግረዋል። እስራኤል በበኩሏ የደቡብ አፍሪካን የአፓርታይድ ወንጀላ ውድቅ አድርጋለች። ለወትሮ የመንግስታቱ ድርጅትና የዓለም አቀፉ ችሎት ኢፍትሃዊና አድላዊ አድርጋ የምትመለከተው እስራኤል በችሎቱ ውሎ ግን መግለጫ ከመስጠትም ተቆጥባለች። ይሁንና እስራኤል ባለፈው ዓመት በጽሑፍ ባቀረበችው መግለጫ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ለዓለም አቀፉ ፍርድ ቤት ያቀረባቸው ጥያቄዎች በጭፍን ጥላቻ የተሞሉና የእስራኤል የዜጎቿን ከጥቃት የመከላከል መብትና ግዴታ መቀበል የተሳናቸው ናቸው ስትል ተችታለች። አያይዛም ለእስራኤል የደህንነት ስጋቶች እውቅና ለመስጠትም ሆነ በእስራኤልና በፍልስጤም የግዛት ድንበሮች እንዲሁም ደግሞ በጸጥታ ጉዳዮች ላይ የሚደርሱ ስምምነቶችና ሰፈራዎችን ጨምሮ ሁለቱ ሀገራቶችን በሚመለከቱ ጉዳዮች ዙሪያ የሚካሄዱ ድርድሮችና ስምምነቶች እልባት በማስገኘት ረገድ የረዳ አይደለም ብላለች። እስራኤል 3 ሚሊዮን የሚጠጉ ፍልስጤማውያን እንደሚኖሩ በሚገመትበት የዌስት ባንክ ዙሪያ አብዛኞቹ ሙሉ ለሙሉ ከተገነቡ ትናንሽ ከተሞችና የከተሞች ዳርቻዎች የሚቆጠሩ ከ500,000 በላይ የሚሆኑ አይሁዳውያን ሰፋሪዎች የሚኖሩባቸው መንደሮችን ማቋቋማም ይታወቃል። ምስራቃዊ ኢየሩሳሌምን ከግዛቷ ያዋሃደችው እስራኤል ከተማይቱ በሙሉ የመንግስቷ ዋና መቀመጫ አድርጋም ታያታለች። ይህ በእንዲህ እንዳለ ዓለም አቀፉ ችሎት ጉዳዩን አስመልክቶ የሚሰጠው የመጨረሻው ብይንም ዓመታት ሊወስድ እንደሚችል ቢታመንም በእስራኤል በጋዛ እያካሄደች ባለችው ወታደራዊ ዘመቻዋ በንጹሐን ዜጎች ላይ የሚደርሰውን የሞት የአካባቢ ውድመት ብሎም ደግሞ ማንኛውንም አይነት የዘር ማጥፋት ወንጀል ለማስቀረት የምትችለውን ሁሉ ታደርግ ዘንድ የመጀመሪያ ትዕዛዙን አስተላልፏል። ታይዋን ቻይና የባህር ጠረፍ ጠባቂዎቿ በቱሪስት ጀልባ ማሳፈሯን ዛሬ ማክሰኞ አወገዘች። ከቻይና የባህር ጠረፍ በቅርብ ርቀት በታይዋን ቁጥጥር ስር ባሉት የኪንመን ደሴቶች አካባቢ ውጥረቱ እየጨመረ መምጣቱም ሽብር ፈጥሯል ስትልም አስታውቃለች። የአሜሪካ ድምጹ ማይክል ብራውን ያደረሰን አጠር ያለ ዘገባ ደረጀ ደስታ እንደሚከተለው ያሰማናል።
የታይዋን ዜና ምንጭ እንደዘገበው 11 ሰራተኞችና 23 ተሳፋሪዎችን የያዘው ኪንግጂያ የተባለ ጀልባ ትናንት ሰኞ የቻይና የባህር ጠረፍ ጠባቂዎችን ለ32 ደቂቃ ያህል አሳፍሮ ነበር። የታይዋን የባህር ጠረፍ ጠባቂ ጀልባዋን ወደ ኪንመን አጅቧት ከመለሷት በኋላ ወደ ቱሪስት እይታ ስፍራዋ ጉዞዋን ቀጥላለች። የቀድሞው የታይዋን ጠቅላይ ሚኒስትር ቼን ቼንዣን
ይህ ጉዳይ በአግባቡ ሊፈታ ይችላል በሚል ተስፋ እናደርጋለን። ጉዳዩንም በምርመራ ላይ ነው። በኪንመንና በሺያሜን መካከል ያለው ውሃ ደህንነቱ የተጠበቀ እንዲሆንና በሁለቱም የታይዋን ባህር ዳርቻ ያሉ ሰዎች ጤናማ በሆነና ስርዓት ባለው መንገድ እንዲነጋገሩ በማድረግ ምክንያታዊና ሁለንተናዊ ጥቅምን ያስጠበቀ የትብብር አካሄድ እንደሚወስዱ ተስፋ እናደርጋለን።
ቻይና ወሰን ተላልፋቸዋል ተብለው በታይዋን የባህር ወሰን ጠባቂዎች ሲሳደዱ የነበሩ ሁለት ቻይናውያን አሳ አጥማጆች ከውሃው ሰጥመው ከሞቱ በኋላ በታይዋን ኪንመን ደሴቶች ላይ የባህር ላይ ጥበቃ ቁጥጥሯን አጥብቃለች። ቻይና ለአሳ አጥማጆቹ ዜጎቿ ሞት ተራማጁን የታይዋን ዲሞክራቲክ ፓርቲ ተጠያቂ አድርጋለች። እንደ አውሮፓ አቆጣጠር በ1949 የቻይናው የእርስ በርስ ጦርነት ካበቃ በኋላ የቺያንግ ካይሼክ ብሔርተኛ ኃይሎች በማኦ ዜዱንግ ኮሚኒስቶች ከዋናው ምድር ከተባረሩ ወዲህ ታይዋን ራሷን እያስተዳደረች ነው። ቤጂንግ የ23 ሚሊዮን ነዋሪዎች ያሏትን የታይዋን ደሴትና ሌሎች ተቀጥላ ደሴቶችን እንደ ቻይና ግዛት አድርጋ መመልከቷን ቀጥላለች። አስፈላጊ ከሆነ በወታደራዊ ኃይል ጭምር ይህንን ዓላማዋን ለማሳካት ያላትን ፍላጎት በተጠናከረ መልኩ እየገለጸች ነው።
ሩሲያ የአውሮፓ ሀገራትን ማተራመስ የሚያስችላትና እንዲሁም ደግሞ በመካከለኛው ምስራቅና በአፍሪካ ያላትን ተጽዕኖ ለማጠናከር አቅም በመገንባት ላይ ትገኛለች ሲል አንድ ዋና መቀመጫውን በብሪታንያ ያደረገ የጥናትና ምርምር ተቋም በዛሬው ዕለት ይፋ አድርጓል። ይህም ለሰሜን አትላንቲክ የጦር ቃል ኪዳን ሀገራቶች ህብረት ኔቶና ትኩረታቸውን በዩክሬኑ ጦርነት ላይ ያደረጉት አባል ሀገራቶቹ ስትራቴጂያዊ ስጋትን የሚደቅን ድርጊት ነውም ብሏል። ዘሮያል ዩናይትድ ሰርቪስ ኢንስቲትዩት የተሰኘው የጥናት ተቋም ተመራማሪዎች ባወጡት በዚህ ጥልቅ የሆነ ግምገማና ሪፖርታቸው ሀገራቱ ሩሲያ በዩክሬን ላይ የከፈተችውን ወረራ በብቃት መመከት ይቻላቸው ዘንድ ሞስኮ እያካሄደች ያለውን መደበኛ ያልሆነ ጦርነትም ለማምከን ብዙ ጥረት ማድረግ አለባቸው ሲሉ ሞግተዋል። የዩክሬኑ ጦርነት እየገፋና እየተወሳሰበ በሄደ ቁጥርም ሩሲያ ተጨማሪ ቀውሶችን የመፍጠር ፍላጎት አላት ሲሉም ጃክ ዋትሊንግ፣ አሌክዛንደር ቪ ዳኒሊዩንክ እና ኒክ ሬኖልድስ የተባሉት የጥናት ጽሑፍ አቅራቢዎች ባልካንን ለጥፋት የተመቻቸ ግዛት ባሉ ጽሑፋቸው አስረድተዋል። እንደ አውሮፓውያኑ የዘመን አቆጣጠር በ1831 የተመሰረተው የጥናቱ ተቋም ያቀረበው 35 ገጾች ያሉት የጥናት ሪፖርትም ይፋ የተደረገው ሩሲያ በዩክሬን ላይ ይፋ ወረራ የፈጸመችበት ሁለተኛ ዓመት ሊከበር ጥቂት ቀናት በቀሩት ጊዜ ውስጥ ነው። ሩሲያ ከአሁን ቀደም እንደ ሞልዶቫ ያሉ ሀገራቶችን ለማተራመስ ያደረገቻቸው ጥረቶች በተፈጠሩ አንዳንድ የጸጥታ ክፍተቶችና የክሬምሊን የደህንነት ሰራተኞች በሙሉ ተጠራርገው በመውጣታቸው ባይሳኩላትም የሩሲያ ጦር ሰራዊት በአሁኑ ወቅት መደበኛ ያልሆኑ ጥቃቶችን መሰንዘር የሚያስችለውን አቅም እያጠናከረ ነው ሲል ሪፖርቱ አመልክቷል። ሩሲያ የዩክሬን አጋሮች የማናወጥ ፍላጎት አላት ያለው ሪፖርቱ አክሎም በመላው አውሮፓ በሚደረጉ ምርጫዎች ላይ በዜጎችና በቡድኖች መካከል ያሉ ልዩነቶችን በማባባስና ሁከቶችን ለመፍጠር የሚያስችሉ በርካታ እድሎችም ይኖራሉ ብሏል። ሪፖርቱ ከሩሲያ የደህንነት መስሪያ ቤቶች የተገኙ ሰነዶችና እንዲሁም በዩክሬንና በአንዳንድ የአውሮፓ ሀገራቶች ውስጥ ከሚገኙ ጉዳዩ ከሚመለከታቸው ክፍሎች ጋር ያካሄዷቸውን ቃለ ምልልሶች በመንተራስ ሩሲያ ከዩክሬኑ ግጭት ባሻገር ተጽዕኖዋን ለማስፋት ያደረገችው ጥረት የሚዘረዝር መረጃም አቅርቧል። ከዩክሬኑ የሚሻገር የሩሲያ ኢላማ ሀገራቱ ባላቸው ንቁ የትብብር እንቅስቃሴዎች ላይ ያነጣጠረ ነው ሲልም ሁኔታውን ደቅኖታል ያለውን ብርቱ ስጋት ለመመከት በተለያዩ ጉዳዮች ዙሪያ ያልተቋረጠ ጥንቃቄና ጥረት መደረግ እንዳለበት አሳስቧል። በመጨረሻም የዩናይትድ ስቴትስ ጠቅላይ ፍርድ ቤት በ2020 የሚሽጋን የምርጫ ክስ የትራምፕ ጠበቆች ያቀረቡትን ይግባኝ ውድቅ አደረገ። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዛሬ ማክሰኞ ሲድኒ ፓውል እና ሌሎች የቀድሞ ፕሬዚዳንት ዶናልድ ትራምፕ ጋር ግንኙነት ያላቸው ጠበቆች በሚሽጋን ክፍለ ግዛቱ የ2022ቱን የፕሬዚዳንታዊ ምርጫ ውጤት በመቃወም አቅርበውት የነበረውን 20 ሐሰት ክስ የተነሳ የፍርድ ቤት ስርዓቱን አላግባብ በመጠቀም የተበየነባቸውን ከ150,000 ዶላር በላይ የገንዘብ መቀጮ እንዲነሳላቸው ያቀረቡትን የይግባኝ ጥያቄ ውድቅ አድርጓል። ጆ ባይደን በግዛቲቱ የምርጫ ውጤት 154,000 ድምጽ ብልጫ ትራምፕን ካሸነፉ በኋላ በጊዜው 6 የሪፐብሊካን መራጮችን ወክለው ክስ ባቀረቡት 7 ጠበቆች ላይ የተበየነው የቅጣት ብይን ተፈጻሚ እንዲሆንም የፈቀዱት የጠቅላይ ፍርድ ቤት ዳኞቹ ተጨማሪ አስተያየት ግን ከመስጠት ተቆጥበዋል። ከጠበቆቹ መካከል ስማቸው በክሱ ሰነድ ላይ የተጠቀሰው ኤል ሊንውድ የተባሉት ጠበቃ በክሱ መዝገብ ዋና ተከሳሽ ሆነው ለቀረቡት ሲድኒ ፓውል ጥሩ ልምድ ያለው ጠበቃ ከፈለጉ መኖሬን ከመንገር ያለፈ በጉዳዩ ላይ የተጫወትኩት ሚና የለም ሲሉ አጥብቀው ተሟግተዋል። በፍርዱ የተበየነው መቀጮም ለግዛቱና ለዲትሮይት ከተማ የሚሰጥ ሲሆን የመጀመሪያው የቅጣት ብይንም የገንዘብ መጠን 175,000 ዶላር እንደነበር፣ ኋላ ላይ ግን የፌዴራል ይግባኝ ሰሚ ችሎቱ 25,000 ዶላር ገደማ እንዲቀንስ መወሰኑንም አመልክቷል። አድማጮች፣ ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የምሽቱ ዜና እዚህ ላይ ተጠናቋል። ለቀሪ ዘገባዎችና ጥንቅሮች ወደ አስማማየ ነው እመልሳችኋለሁ።
ኤደን ገረመውን ለዓለም ዜናዎቹ ከልብ አመሰግናለሁኝ። አድማጮቻችንና ተመልካቾቻችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የዛሬ የካቲት 12 2016 ዓ.ም የምሽት ዝግጅታችን ነው እየተከታተላችሁ የምትገኙት። እያስተናገድኳችሁ ያለው ደግሞ አስማማየኖ ነኝ። በምስልና ድምፅ ቅንብር ሲያሸናፊና ግርማ ደገፋ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያውን በምሽቱ አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማና ዝግጅቶቻችን አሁንም እንደቀጠሉ ናቸው። አሁን ወደ ዕለቱ አብይ ርዕስ እንለፍ። ከትግራይ ክልል በኩል እየደረሰ ነው ያለው ወታደራዊ ትንኮሳ መቀጠሉን የኮረም ከተማ አስተዳደር አስታወቀ። የከተማ አስተዳደሩ ብልጽግና ጽህፈት ቤት ኃላፊ ገብረ እግዚአብሔር ደረጀ ባለፈው ሳምንት ቅዳሜ በኮረም ከተማ አካባቢዎችና በኮረም ዙሪያ ባሉ የኦፍላ ቀበሌዎች ከትግራይ ክልል በኩል የተደራጀ ወታደራዊ ኃይል ዘልቆ ገብቶ እንደነበር ጠቁመው የተኩስ ልውውጦችም እንደነበሩ ተናግረዋል። የትግራይ ክልል ደቡባዊ ዞን ዋና አስተዳዳሪ ሀብት ኪሮስ በኮረም ከተማም ሆነ ከቀናት በፊት ባላማጣ ከተማ አስተዳደር የተሰነዘረው ውንጀላን አይቀበሉትም። በተጻራሪው ትንኮሳው ተፈጸመብኝ ባለው አካል ነውም ብለዋል። በሰሜኑ ጦርነት ምክንያት ከቤተሰብ ተለያይተው ለሁለት ዓመት ገደማ በመጠለያ ካምፕ ውስጥ መቆየታቸው የሚናገሩት ባላማጣ ከተማ የሚኖሩ አንድ አካል ጉዳተኛ ጦርነት በተለይ በአካል ጉዳተኞች በሴቶችና በሕፃናት ላይ የሚያደርሰውን ጉዳት ግምት ውስጥ በማስገባት ተዋጊ ወገኖች ለሰላም እንዲጥሩ ጠይቀዋል። መስፍን አራጌ ተጨማሪ አለው።
በትግራይና በአማራ ክልሎች የይገባኛል ጥያቄ በሚነሳባቸውና የፌዴራል መንግስቱ አከራካሪ ሲል ከሚጠራቸው አዋሳኝ አካባቢዎች መካከል በሆኑት የራያ አላማጣና ራያ ባላ አካባቢዎች ከቆየ ወታደራዊ ፍጥጫ ያለፈ ሰሞኑን ተደጋጋሚ የተኩስ ልውውጦች እየተደረጉ እንደሆነ ከስፍራው የሚደርሱት መረጃዎች ያመለክታሉ። የኮረም ከተማ አስተዳደር የብልጽግና ጽህፈት ቤት ኃላፊ ገብረ እግዚአብሔር ደረጀ ለአሜሪካ ድምጽ እንዳስታወቁት ከትግራይ ክልል መጣ ያሉት የተደራጀ ወታደራዊ ኃይል ባለፈው ሳምንት ቅዳሜ የካቲት 9 ቀን 2016 ዓ.ም በኮረምና አካባቢው በሚገኙ የኦፍላ ቀበሌዎች ውስጥ ዘልቆ ገብቶ እንደነበር ጠቁመዋል።
ኮረም ከተማ እና ኦፍላ ላይ የተደራጀ ኃይል ቲዲኤፍ ወታደሮች ስናይፐር ያዙ፣ ድሽቃ ያዙ እና መትረየስ ያዙ። በተደራጀ መልክ ቀበሌውን በጣም እየረበሹት ነው ያሉ። እንዳየናቸውም በቃ ዌል ትሬንድ ናቸው፣ በጣም የሰለጠኑ ናቸው። አጉንብርዳ የሚባል ቀበሌ አለ፣ እሱን አልፈው የሀሸንኬ ቀበሌ ጎጥ ደብር የሚባል ላይ እዛ ገብተው ማህበረሰቡን በጣም ሲረብሽ ነው ያሉት። በተወሰኑ የመከላከያ ኃይሎች እና በእኛ ሚኒሻዎች ነው እንዲወጡ የተደረጉ።
ተሰነዘረ ባሉት ወታደራዊ ጥቃት ሰብአዊና ቆሳዊ ጉዳት መድረሱንም አስረድተዋል።
በተቆጣ መስመር አድነባ ዝቅ ብሎ ህዝብ የጫነ መኪና ላይ ጥይት ተኩሰው አንድ ወጣት አቁስለዋል። ሰላማዊ የሆነ ህዝብ ባስ ተኩሰው ነው እንግዲህ ከ28-34 አካባቢ ያለ ወጣት ልጅ እግሩ ተመቷል። ወልዲያ ነው ሕክምና እየተከታተለ ያለው። ወፍላ ወረዳ ፋላ ከተማ የሚባል ላይ የቀበሌው ምክትል ሊቀመንበር አፍነው ይዘው ሄደዋል። ቀይ መስቀል ኢንተርናሽናል ሳላ ይሄ በድርቁ ምክንያት ለማገዝ ሂደው እየተመለሱ ነው አምቡላንስ የመቱት።
የትግራይ ክልል ደቡባዊ ዞን ዋና አስተዳዳሪ ሀፍቱ ኪሮስ በበኩላቸው በኮረም ከተማም ሆነ ከቀናት በፊት በአላማጣ ከተማ አስተዳደር የተሰነዘረውን ውንጀላ አይቀበሉትም። በተጻራሪው ትንኮሳው ተፈጸመብኝ ባለው አካል ነው ይላሉ አቶ ሀፍቶ።
አሁን እየተካሄደ ባለው ምናልባትም ከፕሪቶሪያ በኋላ ጉዳዩ በሰላም እንዲፈታ የሚደረጉ አንዳንድ እንቅስቃሴዎች ያሰጋቸው የተስፋፊ ኃይሎች ናቸው ይሄንን የጀመሩት። እኛ ተኩስም አልተኮስንም ብቻ ሳይሆን ከተተኮሰብንም በኋላ ቢሆን ተሸክመን ቆይተናል በጣም ብዙ ጊዜ ማለት። ጉዳዩ ምናልባት የጠቅላይ ሚኒስትሩና የጊዜያዊ አስተዳደሩ ካቢኔዎች ከጠቅላይ ሚኒስትሩ ጋር ከተወያዩ በኋላ ስጋት ያደረባቸው የአካባቢ ነጭ ለባሾች አሉ። እነዚህ አካባቢ ነጭ ለባሾች ናቸው ይሄንን ያነሱት። በግልጽ ለመናገር
አብይና ወያኔ ስለታረቁ
በደም ያመጣኸው መሬት ለትግራይ ሊሰጥ ስለተዘጋጀ የፌዴራል መንግስት በደም ያመጣኸው መሬት እንዳይሰጥ ተነስ ተብሎ ወጣቱም ቢያለ እንዲል ወንጭፍ ይዞ ገጀሞ ይዞ ሌሎችም ባህላዊ የሚባሉ መሳሪያዎች ይዞ እንዲነሳ የተደረገበት ሁኔታ ነው ያለው።
በራያ አላማጣ፣ ራያ ባላ፣ ኮረምና ኦፍላ አካባቢዎች ላይ ተፈጽሟል የተባለውን ወታደራዊ ትንኮሳም ለአፍታ የቆየ የተኩስ ልውውጥ ሲሉ ገልጸውታል። የሁለቱም አካባቢዎች የአስተዳደር አካላት ግጭቱን በዘላቂነት የማቆም የፕሪቶሪያው የሰላም ስምምነት ተጥሷል ሲሉ ይከሳሉ።
ግጭት ተባለ እንጂ ይህን ያህል ከፍተኛ ግጭት ያለበትም አይደለም። አላማጣ እንድንገባ በምልሻ የምንንቀሳቀስበት፣ ባላ እንድንገባ በምልሻ የምንንቀሳቀስበት ትንኮሳ የምናደርግበት ሁኔታ ብዙም ተቀባይነት የለውም። ውሃ የሚደፋ አይደለም ምክንያታቸው። ሰው ይሄ ነው የሚመስለው።
የፕሪቶሪያው የሰላም ስምምነት በግልጽ ተጥሷል የሚሉት የኮረም ከተማ አስተዳደር የብልጽግና ጽህፈት ቤት ኃላፊ አቶ ገብረ እግዚአብሔር በአንጻሩ የፌዴራሉ መንግስት ለአካባቢው የሰጠው ትኩረት አነስተኛ እንደሆነ ጠቅሰው በየጊዜው በሚቀሰቀሱ የጸጥታ ችግሮች ህዝቡ ሰላማዊ ህይወቱን መምራት እንዳልቻለ ይገልጻሉ።
በጣም አስቸጋሪ ጊዜ ውስጥ ነው ያለ ነው። እንደዚህ ፌዴራል መንግስትም ትኩረት ተሰጥቶት እያዩ አይመስለኝም። ይሄ ፍሪትረስ የምንትናፍርሶ ሆነ ብሎ ለነገር ለትንኮሳ ነው። አንደኛ ማህበረሰቡ ሰርቶ እንዳይበላ እንቅፋት እየፈጠሩ ነው ያሉ። ህዝቡ ከቦታ ቦታ ተንቀሳቅሶ እንዳይበላ ሆነ ብለው እንቅፋት እየሆኑ ያሉ። እንግዲህ ለፌዴራል ትግራይ ክልል 37 ቢሊዮን ነው እስካሁን የደጎሙ ከፍሪትረስ ስምምነት በኋላ እንኳ ማለት ነው። እኛ ግን እስካሁን ምንም 5 ሳንቲም የምናውቀው ነገር የለም። ባለን በማህበረ ከተማው ገቢ ነው እየተዳደርን ያለ ነው። በዛ ነው እየተዳደርን ያለ ነው እንጂ ፌዴራል ምንም ያደረገ ነገር የለም። እና ችግሩ በጣም ከፍተኛ ነው። ፌዴራል መንግስት ይሄን ሀይል ሊያስቆም ይገባል። የሰው ህይወት መጥፋት ተገቢ አይደለም። የጠፋው በቂ ነው።
የትግራይ ክልል ጊዜ አስተዳደር ከሰሜኑ ጦርነት በኋላ በኃይል የተያዙ አዋሳኝ አካባቢዎች መለቀቅ አለባቸው ሲል አበክሮ ይከራከራል። በኃይል ተይዘዋል የሚባሉትና የማንነት ጥያቄ የሚነሳባቸው የራያ አካባቢዎች ደግሞ የፕሪቶሪያው የሰላም ስምምነት አካባቢዎቹ ወደ ትግራይ ክልል ይመለሱ አይልም በማለት ችግሩ በህዝበ ውሳኔ እልባት እንዲሰጠው ደጋግሞ ይጠይቃሉ። በፕሪቶሪያው የሰላም ስምምነት አፈጻጸም ዙሪያ በፌደራል መንግስትና በትግራይ ክልል ጊዜ አስተዳደር መካከል ባለፈው የካቲት አንድ ቀን በጠቅላይ ሚኒስትር ጽፈት ቤት የተደረገውን ግምገማ አስመልክተው የካቲት አራት ቀን 2016 ዓ.ም በመቀሌ ከተማ ጋዜጣዊ መግለጫ የሰጡት የክልሉ ጊዜ አስተዳደር ርዕሰ መስተዳድር ጌታቸው ረዳ በሰላም ስምምነቱ መሰረት ተፈናቃዮች ወደ ቀያቸው አልተመለሱም፣ በአማራና በኤርትራ ኃይሎች የተያዙ የትግራይ ቦታዎች አልተለቀቁም ማለታቸው ይታወሳል። የፌደራል መንግስት አከራካሪ ብሎ በሚጠራቸው አካባቢዎች ህዝበ ውሳኔ ይካሄዳል ማለቱን አስመልክቶም አቶ ጌታቸው ተከታዩን ምላሽ ሰጥተው ነበር።
ሪፈረንደም ህጋዊ መንግስት ብሎል ሰዓት
ስራ ህዝበ ውሳኔ ህጋዊ መንግስት ከተቋቋመ በኋላ የሚፈጸም ስራ ነው። በዚያ ጊዜ ህዝብ የፈለገውን ውሳኔ ይወስን። የራያ፣ የጸለምቲ፣ ጸገዴ፣ ቃፍታ ሁመራ፣ ወልቃይት ህዝብ የፈለገውን ይወስን። ሆኖም በመሬት ላይ ያሉ ሁኔታዎችን ቀይሮ የሚደረግ ህዝበ ውሳኔ እንደሌለ ግን ሁላችንም ተግባብተናል የሚል እምነት አለኝ።
አከራካሪ በተባሉት አዋሳኝ አካባቢዎች በተለይም በራያ አላማጣና በራያ ኦፍላ ወረዳዎች ውጥረቶች የተስተዋሉት በፕሪቶሪያው የሰላም ስምምነት አፈጻጸምና በድህረ ጦርነቱ መልሶ ግንባታ ጉዳይ በፌደራል መንግስትና በትግራይ ክልል ጊዜ አስተዳደር የመግለጫ ልውጦች ከተደረጉ በኋላ ነው። ይህ ደግሞ ለአሜሪካ ድምጽ አስተያየታቸውን የሰጡ የአካባቢውን ነዋሪዎች አሳስቧቸዋል። የአላማጣ ከተማ ነዋሪው አብርሃም ወሰን በሰሜኑ ጦርነት ምክንያት ለሁለት ዓመት ገደማ ከባለቤታቸውና ከልጆቻቸው ተለይተው በመጠለያ ካምፕ ውስጥ መቆየታቸውን አስታውሰው ህዝቡ ካለፈው የጦርነት ጠባሳ ሳያገግም በሌላ የጸጥታ ስጋት ውስጥ ገብቷል ይላሉ።
ያልተንከለከልኩበት ቦታ የለም። ልጆችን እዚሁ ከተማ ጥዬ እኔ እስከ ጃራ የሚባለው መጠለያ ካምፕ ገብቼ፣ ጃራ መጠለያ ካምፑም ደግሞ ያን ያክል የተሻለ ስላልነበረ ወደ ዋግ አካባቢም ሂጄ ብዙ መከራ አሳልፈናል። ይሄ ሰላም ተፈጠረ ሲባል ግን ሁላችንም ወደ ቤታችን ወደ ቀያችን ተመልሰን አሁን ያው ኖርን እያለ ነው። ግን ያ ጸጸት፣ ያ ጉዳት፣ ያ መከራ ሳይረሳ አሁን ደግሞ የባሰ ሌላ መጡ ሄዱ የሚባል ነገር እየሰማን ነው።
የአካል ጉዳተኛ እንደሆኑ የሚናገሩት አቶ አብርሃም በተለይ በጦርነቱ ወቅት የመጀመሪያዎቹ ተጎጂዎች አካል ጉዳተኞች ህጻናትና ሴቶች እንደሆኑ ይናገራሉ።
በተለይ ለእንደኔ አይነቱ አካል ጉዳተኛ መሸሻ መሄጃ መሮጫ ለሌለው አስቸጋሪ ነው። በተለይ ለአካል ጉዳተኞች፣ ለሴቶች፣ ለህጻናት እንደየደረጃው ይለያያል እንጂ ስቃዩ ለሁሉም ይደርሳል እና የእነዚህ ግፍ የሚሰማችሁ የእነዚህ ጩኸት የሚሰማችሁ ሰዎች ካላችሁ እባካችሁ ድረሱልን፣ አሁንም ውጥረቱ ይርገብ።
የሃይማኖት አባቶች፣ የማህበረሰብ አንቂዎች፣ የፖለቲካ ልሂቃንና ዓለም አቀፉ ማህበረሰብ ለአካባቢው ሰላምና መረጋጋት የበኩሉን እንዲያደርግ ጠይቀዋል። ዛሬ ላይ በአካባቢው አንጻራዊ ሰላም ቢሰፍንም ውጥረቱ አሁንም ድረስ እንዳለ ከኮረም ከተማ አስተዳደር የተገኘው መረጃ ያመለክታል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁ የምሽቱን ዝግጅታችን ነው። ቀደም ሲል የሰማችሁት የዕለቱን አብይ ርዕስ ነበር። አሁን የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል ሰሜን ሸዋ ዞን ህዴቡ አቦቴ ወረዳ ባለፈው ሳምንት ሐሙስ በመንግሥት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል በተካሄደ የተኩስ ልውውጥ ቢያንስ 14 ሲቪሎች እንደተገደሉ ነዋሪዎች ለአሜሪካ ድምፅ ተናገሩ። በጉዳዩ ላይ ከህዴቡ አቦቴ ወረዳ አስተዳዳሪ፣ ከየጀሬ ከተማ፣ ከሰሜን ሸዋ ዞን፣ ከኦሮሚያ ክልል መንግስት ኮሚኒኬሽን ቢሮና ከኦሮሚያ ጸጥታና አስተዳደር ቢሮ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ላለፉት ሁለት ቀናት በተካሄደው የኦሮሚያ ክልል ምክር ቤት ስብሰባ ላይ ማብራሪያ የሰጡት የክልሉ ፕሬዚዳንት አቶ ሽመልስ አብዲሳ መንግስት አሁንም ለሰላም ውይይት ዝግጁ መሆኑን ገልጸው ታጥቆ በሚንቀሳቀሰው የኦሮሞ ነጻነት ሰራዊት ላይ እየተወሰደ ያለው እርምጃ ግን ተጠናክሮ ይቀጥላል ብለዋል። ፀሐይ ዳምጠው በዚህ ጉዳይ ተጨማሪ አላት።
በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል ግጭቶች እንደቀጠሉ ከተገለጹባቸው የኦሮሚያ ክልል ሰሜን ሸዋ ዞን አካባቢዎች አንዱ በሆነው በሂደቡ አቦቲ ወረዳ ንጹሃን ዜጎች መገደላቸውን ነዋሪዎች ለአሜሪካ ድምጽ ተናገሩ። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁት አንድ ግለሰብ በተኩስ ለውጥ ሰዎች መገደላቸውን ተናግረዋል።
ውጊያው በጣም የበረታው በሂደቡ አቦቲ ወረዳ ሁለት ቀበሌዎች ውስጥ ነው። በውጊያው መሃል የ14 ንጹሃን ዜጎች ህይወት አልፏል። በተለይ ባለፈው ሳምንት ቅዳሜና እሁድ የነበረው ውጊያ በጣም አስፈሪና አስደንጋጭ ነበር። ህብረተሰቡ በድንጋጤ በሩን ዘግቶ ነው የሰነበተው። በተወለድንበትና በኖርንበት ቀዬ መፍትሄ አጥተን የስቃይ ህይወት እየገፋን ነው። መቼ ነው ፎይ የምንለው? ነገ ከዛሬ የተሻለ ይሆናል ይላልን ተስፋ ብናደርግም ከስቃይ ሳንወጣ አመታት አለፉ። አሁን ደግሞ ይብሱኑ እየከረረ መጥቷል። ከፍተኛ ስጋት ውስጥ ነን።
በሁኔታው የተደናገጠው ህብረተሰብ እንቅስቃሴውን መገደቡን እኚው አስተያየት ሰጪ አክለው ተናግረዋል። በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁት ሌላው ግለሰብ በበኩላቸው
በሂደቡ አቦቲ አስኮች ቃሬ ቀበሌ ውስጥ በነበረው የተኩስ ልውውጥ መካከል 3 ሰላማውያን አርሶ አደሮች ተመተው ሞተዋል። አሁን የኤጀሬ ከተማ በመንግስት ኃይሎች ቁጥጥር ስር ነው። የኦሮሞ ነጻነት ሰራዊት ታጣቂዎች ደግሞ ዙሪያውን ይዘዋል። ዛሬ እንደ ሰሞኑ ባይሆንም የመሳሪያ ተኩስ ይሰማል። የአካባቢው ህዝብም በመስጋቱ መውጣትም ሆነ መግባት አልቻለም። በሰሜን ሸዋ አሁን የሰርግ ወቅት ቢሆንም በጦርነቱ ምክንያት ነዋሪዎች ማህበራዊ ኑሯቸውን ለመከወን አዳጋች ሆኖባቸዋል። ሰሞኑን የነበረው ሁኔታ ከቀጠለ ያስፈራል። ግራ ገብቶናል። እስከ መቼ ነው በዚህ ሁኔታ የምንቀጥለው?
የኤጀሬ ከተማ ነዋሪ እንደሆኑ የጠቀሱ ሌላ አስተያየት ሰጪ ይህንኑ ስጋት ያጠናክራሉ።
ማጋለ ኤጀሬ ከነረት ሂደቡ አቦቲ ከነረት ነሞተ ነጋ ሄዱ ሳኒ ቤት ተካና ልቡ ሳኒ ደርቤሩ።
በሂደቡ አቦቲ ወረዳ ኤጀሬ ከተማ ውስጥ ሰላማውያን ሰዎች ተገድለዋል። ወታደር ለወታደር ቢዋጋ ለዓላማቸው ነውና አይደንቅም። ነገር ግን እናት ጨቅላ ህፃን ይዛ አርሶ አደር ማሳውን እያለማ በከተማው ብዙ ሰዎች በደጃፋቸው ላይ ይያሉ በተኩስ ልውውጡ መካከል እየተመቱ ነው የተገደሉት። ነዋሪው በድንጋጤ ተውጦ ካለፈው ሳምንት አርብ ከቀትር በኋላ ጀምሮ ከቤቱ አልወጣም። ቀድሞ ከነበረው ውጊያ ይልቅ የአሁኑ አስፈሪ ነው። የመንግስትም ሆነ የኦሮሞ ነጻነት ሰራዊት ሂደቡ አቦቲ ወረዳ ውስጥ እንደተፋጠጡ ናቸው። ህዝቡ ከፍተኛ ስጋት ውስጥ ነው።
ነዋሪዎች ያነሱት የንጹሃን ዜጎች ጉዳት አስመልክቶ ከሂደቡ አቦቲ ወረዳ አስተዳደር፣ ከኤጀሬ ከተማ፣ ከሰሜን ሸዋ ዞን፣ ከኦሮሚያ ክልል መንግስት ኮሚኒኬሽን ቢሮና ከኦሮሚያ ጸጥታና አስተዳደር ቢሮ መልስ ለማግኘት ያደረግነው ሙከራ አልተሳካም። በሰሜን ሸዋ ዞን በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል ግጭት እንደቀጠለና ሰላማዊ ሰዎች እየተጎዱ እንዳሉ የተሰማው በሀገሪቱ ያሉ ግጭቶች በሰላማዊ መንገድ እንዲፈቱ የተለያዩ ጥሪዎች እየቀረቡ ባሉበት ወቅት ነው። ለሁለተኛ ጊዜ በታንዛኒያ ዳር ሰላም በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የተደረገው የሰላም ድርድር ያለ ውጤት ከተጠናቀቀበት ጊዜ ጀምሮ የአሜሪካ ድምጽ ያነጋገራቸው ግጭት ያለባቸው አካባቢዎች ነዋሪዎች ሁለቱ ወገኖች ለሶስተኛ ዙር ድርድር እንዲገናኙ ጠይቀዋል። በቅርቡ ለፓርላማ አባላት ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ አሁንም የሰላም አማራጮች ክፍት መሆናቸውን አስታውቋል። ዝርዝር ማብራሪያ ግን አልሰጡም። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም በምጻሩ ዩኤንኦቻ ባለፈው ቅዳሜ ባወጣው ሪፖርት በኦሮሚያ ክልል የተለያዩ አካባቢዎች የቀጠለው ግጭት የጤና አገልግሎት ተደራሽነትን ጨምሮ የተለያዩ ሰብአዊ እንቅስቃሴዎች ላይ ተጽዕኖ እያሳደረ መሆኑን አመልክተዋል። የኢትዮጵያ ሀገር መከላከያ ሚኒስቴር በፌስቡክ ማህበራዊ ትስስር ገጹ እንዳስታወቀው ደግሞ በኦሮሚያ ክልል ምስራቅ ወለጋ፣ ቄለም ወለጋ እና ምስራቅ ጉጂ ዞኖች ወታደራዊ ዘመቻ እያካሄደ ነው። በሰሜን ሸዋ ዞን እየተካሄደ ስላለው ግጭት ግን ሚኒስቴሩ በይፋ የሰጠው መግለጫ የለም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በትግራይ ክልል የድህረ ጦርነት መልሶ ግንባታ ስራው መፋጠን አለበት ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አሳሰበ። ኮሚሽኑ በክልሉ የሰብአዊ መብቶች አያያዝ ክትትል ማካሄዱን ገልጾ ዛሬ ማክሰኞ ባወጣው ሪፖርት ተፈናቃዮችን ወደ ቀያቸው የመመለስ ስራው በጣም ውስንና ያልቀጠለ ነው ብሎታል። በትግራይ ክልል በጦርነት የተጎዱ ትምህርት ቤቶችና የጤና ተቋማት ወደ ስራ እየገቡ ቢሆንም አሁንም ከፍተኛ ድጋፍና ትብብር እንደሚያስፈልጋቸው ኮሚሽኑ አመላክቷል። ሙልጌታ ጽብሃ ሪፖርቱን አስመልክቶ ተከታዩን ዘገባ አልኳል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ ክልል ባለፈው ዓመት ሐምሌ ወር ያካሄደውን የሰብአዊ መብቶች አያያዝ ክትትል አስመልክቶ ዛሬ ማክሰኞ የካቲት 12 ቀን 2016 ዓ.ም ሪፖርት አውጥቷል። ኮሚሽኑ የክልሉን 5 ዞኖች መሸፈኑን በገለጸበት የክትትል ሪፖርቱ የትምህርት፣ የጤና፣ የተፈናቃዮች ጉዳይ፣ ጾታዊ ጥቃት፣ የተራሚዎችና የተጠርጣሪዎች አያያዝን እንደተመለከተ አስፍሯል። በክልሉ የሚገኙ ተፈናቃዮች ወደ ቀያቸው የመመለስ ስራ ውሱን ነው ያለው ሪፖርቱ፣ በተለይ ጊዜያዊ አስተዳደሩ ወደማያስተዳድራቸው አካባቢዎች ለመመለስ አለመቻሉን አንስቷል። ተፈናቃዮች በቂ ሰብአዊ እርዳታና የሕክምና አገልግሎትም እያገኙ እንዳልሆነ ገልጿል። በኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብቶች ክትትልና ምርመራ ክፍል ዳይሬክተር ሰላማዊት ግርማይ ለአሜሪካ ድምፅ እንደገለጹት ኮሚሽኑ የተፈናቃዮችን ጉዳይ አስመልክቶ በተለየ መልኩ ባለፈው ህዳር ወር የሰብአዊ መብቶች አያያዝ ክትትል አድርጓል።
ያሉት ሁኔታዎች አሳሳቢዎች ናቸው። የመልሶ ማቋቋም ሂደቶች የተጀመሩበት አግባብ የለም። በዚሁም ደግሞ በጣም በተለያዩ ከፍተኛ የሰብአዊ መብት ጥሰቶች የተጋለጡበት ሁኔታም አለ። ተከታታይ ባረግናቸው ክትትልና እንዲሁም አንዳንድ ምርመራዎች ማለት ነው ያው ከምግብ እጥረት ጋር በተገናኙ የተለያዩ በሽታዎች ከረሃብ ጋር በተገናኘ የህይወት ማለፍ ተያያዥ የሆኑ ሁኔታዎች ማለት ነው ህይወታቸው ያለፉ ሰዎች መኖራቸውን ከተጎጂዎችም እንደዚሁም ከተለያዩ ካየናቸው ምልከታና ከሰበሰብናቸው መረጃዎች መገንዘብ ችለናል።
ከፕሪቶሪያው የሰላም ስምምነት በኋላ በምግብ እጥረትና ተያያዥ ጉዳዮች ወደ 1000 የሚደርሱ ተፈናቃዮች ህይወታቸው እንዳለፈ ከክልሉ ባለስልጣናትና ከተፈናቃዮች መረጃና ሪፖርት ማግኘቱ ኮሚሽኑ አስታውቋል። ኮሚሽኑ በሪፖርቱ በኤርትራና በአማራ ኃይሎች ከተያዙ አካባቢዎች የመጡ ከ12000 በላይ አዲስ ተፈናቃዮች እንደተመዘገቡ ከክልሉ ባለስልጣናት ሪፖርት መረዳቱን ገልጿል። ነዋሪዎቹ በብሔር ተኮር የማሰር የማስፈራራትና የማንገላታት እርምጃዎች ለተፈናቃይነት ተዳርገው እንደሆን የፌዴራል መንግስት ትኩረት ሰጥቶ ተጨማሪ ምርመራ እንዲያካሂድ ጠይቋል። ከመቀለ ከተማና ከሌሎች 11 የተፈናቃዮች ማዕከላት 26000 ተፈናቃዮች በፍቃዳቸው በጊዜያዊ አስተዳደሩ ወደሚመራው የቀድሞ መኖሪያቸው እንደተመለሱም ኮሚሽኑ በሪፖርቱ አስታውቋል። ክልሉን መነሻ አድርጎ ለሁለት ዓመታት ያህል በዘለቀው የሰሜን ኢትዮጵያው ጦርነት በትምህርትና በጤና ተቋማት ላይ ከፍተኛ ጉዳት መድረሱን የገለጸው ኮሚሽኑ ተቋማቱ በውስን መልኩ ወደ አገልግሎት እንዲገቡ መደረጉን አመልክቷል። ይህም ሆኖ የትምህርትና የጤና ተቋማት ተደራሽነት አሁንም አነስተኛ እንደሆነ ኮሚሽኑ በምልከታው መገንዘቡን ገልጿል። የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ክፍል ዳይሬክተር ሰላማዊት ግርማይ በክልሉ ደቡባዊ ዞን ከጦርነቱ በፊት 230000 ተማሪዎች እንደነበሩ ያስታወሰው የኮሚሽኑ ሪፖርት በአሁኑ ጊዜ ወደ ትምህርት ገበታ የተመለሱ 70000 ተማሪዎች ብቻ ናቸው ብሏል። እንዲሁም ከ7351 መምህራን ወደ ስራ የተመለሱት 3152 ብቻ እንደሆኑ ገልጿል። በክልሉ የትምህርት ቤቶች መውደምና በቂ የትምህርት መገልገያዎች አለመኖር እንዲሁም ትምህርት ቤቶች በተፈናቃዮች መጠለያነት መያዝ የትምህርት ሂደቱን ወደ ነበረበት ለመመለስ አዳጋች ካደረጉ ምክንያቶች መካከል እንደሆኑ ዘርዝሯል። ጾታዊ ጥቃት የደረሰባቸው ነዋሪዎች፣ የሕክምና የስነ ልቦናና የሕግ አገልግሎቶች እጥረት እንዳጋጠማቸው ያመለከተው ሪፖርቱ ከሰላም ስምምነቱ በኋላ በኤርትራና በአማራ ኃይሎች የተያዙ ሲል በጠቀሳቸው አካባቢዎችም ውሱን ጾታዊ ጥቃቶች መመዝገባቸውንም ገልጿል። የክልሉ ጊዜያዊ አስተዳደር፣ የፌዴራሉ መንግስትና ዓለም አቀፍ ተቋማት ጾታዊ ጥቃት የደረሰባቸው ዜጎች የሕክምናና ስነ ልቦናዊ ድጋፍ ያገኙ ዘንድ እገዛ እንዲያደርጉ ኮሚሽኑ ጥሪ አቅርቧል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም በምህፃሩ ዩኤን ኦቻ ባለፈው ቅዳሜ ባወጣው ሪፖርት በትግራይ ክልል ቅኝት ካደረገባቸው 853 የጤና ተቋማት 28ቱ በሰሜን ኢትዮጵያው ጦርነት ምክንያት ሙሉ በሙሉ መውደማቸውና 736ቱ ደግሞ በከፊል መጎዳታቸውን ጠቅሷል። የኢትዮጵያ ሰብአዊ መብቶች ኮሚሽን በክትትል ሪፖርቱ ለጠቀሳቸው የክልሉ የትምህርትና የጤና ተቋማት በአጠቃላይ የድህረ ጦርነት መልሶ ግንባታ ስራውን በማፋጠን የአገልግሎት አሰጣጣቸው ወደ ነበረበት እስኪመለስ ድረስ በትብብር መስራት እንደሚገባ የሰብአዊ መብቶች ክትትልና ምርመራ ክፍል ዳይሬክተሯ ሰላማዊት ግርማይ አሳስበዋል።
የክልሉም ሆነ እንደዚሁም የፌደራል የሚመለከታቸው የመንግስት ተቋማት እንደዚሁም ደግሞ መንግስት ያልሆኑ ዓለም አቀፍ ተቋሞች በተቀናጀ ሁኔታ ምላሽ የሚሰጥበትን ሁኔታ ወደ ቦታው ለመመለስ በጣም እና በአፋጣኝ ወደ ቦታው ለመመለስ እና የተጋላጭ የሆኑ ማህበረሰቦችን፣ ተፈናቃዮች እንደዚሁም ልዩ ትኩረት በተለይ የሚሹትን የማህበረሰብ ክፍሎችን ቅድሚያ በመስጠት አገልግሎቶች ወደ ቦታቸው እንዲመለሱ እና የሰብአዊ መብት አያያዞች እንዲሻሻሉ ለማድረግ ርብርብ ያስፈልገዋል ብለን እናስባለን። እንደ ኮሚሽኑ
ባወጣው የትግራይ ክልል የሰብአዊ መብቶች ክትትል ሪፖርት ጉዳይ ከክልሉ አመራሮች ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ሱዳን ወደ ተመለከተ ዘገባ ስናልፍ ደግሞ በሱዳን በቀጠለው ቀውስ የተነሳ ቢያንስ 25 ሚሊዮን ህዝብ ላይ የተደቀነው ከባድ ራብና የተበታተነ ምግብ እጥረት እየተባባሰ ነው ሲል የዓለም ፕሮግራም አስጠነቀቀም። ቀውሱ በቀጠናው መዛመቱን የጠቆመው የመንግስታቱ ድርጅት ተቋም ባወጣው መግለጫ በየሳምንቱ ብዙ ሺህ ሱዳናውያን ድንበር አቋርጠው ወደ ቻድና ወደ ደቡብ ሱዳን እየተሰደዱ መሆኑን አመልክቷል። በአሶሺየትድ ፕሬስ የተጠናቀረውን ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
የዓለም የምግብ ፕሮግራም ትናንት ሰኞ ባወጣው መግለጫ እንዳለው የሱዳኑ ጦርነት አንድምታው ከሱዳን አልፎ ደቡብ ሱዳንንና ቻድን አብዝቶ እያዳረሰ ነው። ከዓለም ግዙፉን የተፈናቃይ ቀውስ ፈጥሯል። ጦርነቱን ሸሽተው የተሰደዱ 500 ሺህ የሚሆኑ ሱዳናውያን ከገቡባት ከደቡብ ሱዳኗ ሬንክ ከተማ የዓለም የምግብ ፕሮግራም የምስራቅ አፍሪካ ዲሬክተር ማይክል ደምፈርድ በሰጡት ቃል አንድ ዓመት በተጠጋው ውጊያ ምክንያት ድንበር አቋርጠው የሚሰደዱት ሱዳናውያን ቁጥር የመቀነስ ምልክት እንዳላሳየ ተናግረዋል። የ27 ዓመቷ ሚሂዳ ኢብራሂም ካርቱም አቅራቢያ ከሚገኘው ቀየዋ ከባለቤቷና ከሶስት ልጆቿ ጋር ተሰዳ ሬንክ ከተማ ደርሳለች።
ጊነ በልባስ አለነ ዮሜን ፍሻሬ ጊነ ምን ሄናገሽ አነል ሐርብ ጊነ ንፈትሽ ምን ነስኩኑ
አውቶቡስ ተሳፈን የመጣ ነው። መንገዱ ሁለት ቀን ፈሽቶብናል። ጦርነቱን ሸሽተን የምንጠለልበት ቦታ ፍለጋ መጣን። አሁን በአስቸኳይ የሚያስፈልገን በህይወት ለመቆየት እንድንችል የምግብ እርዳታ እንዲሰጠን ነው።
ሱዳን ውስጥ ጦርነቱ ከተቀሰቀሰ ወዲህ የለየለት ረሃብና የተመጣጠነ ምግብ እጥረቱ እየተባባሰ ሄዷል። በሀገር ውስጥ ለከፋ የምግብ ችግር የተጋለጡት 18 ሚሊዮን ሰዎች ያሉ ሲሆን 5 ዓመት በታች የሆኑ 3.8 ሚሊዮን ህጻናት አስፈላጊያቸው የሆነውን በአልሚ ምግብ የተመጣጠነ ምግብ አያገኙም። አብዛኞቹ ያሉት አሁንም ውጊያ የሚካሄድባቸው አካባቢዎች ውስጥ በመሆኑ የዓለም የምግብ ፕሮግራምም ሆነ ሌሎች የረድኤት ድርጅቶች ያለማቋረጥ እንደ ልብ ገብተው እርዳታ ለመስጠት አይችሉም። ከቀያቸው ለመሰደድ የቻሉት እንደምንም ብለው ድንበር አቋርጠው አስቀድሞም ከባድ የሰብአዊ ረድኤት ችግር ላይ ወዳሉት ደቡብ ሱዳንና ቻድ ይደርሳሉ። በምን አይነት ሁኔታ እንደሚደርሱ የዓለም የምግብ ፕሮግራም የሰነ ምግብ ባለሙያዋ አቻል ቻንግ ሲያስረዱ
the rates of malnutrition are high. We are finding that the most impacted are the women and children.
በምግብ እጥረት እጅግ በጣም ተጎድቷል። ከሁሉም ይበልጥ የተጎዱት ደግሞ ሴቶቹና ህፃናቶቹ ናቸው። ስለዚህ ልክ ድንበሩን እንደተሻገሩ እርዳታ ለመስጠት ድንበሩ ላይ የተለያዩ አገልግሎቶች አዘጋጅተንላቸዋል። በማቆያ ጣቢያዎቹም እንዲሁም ተመሳሳይ አስቸኳይ ድጋፍ ያገኛሉ።
ድንበሩን ተሻግረው ደቡብ ሱዳን ከሚደርሱት ህፃናት ውስጥ 4% ተርበው እንደሚደርሱ የዓለም የምግብ ፕሮግራም ጠቁሞ ሁለቱ ሀገሮች ድንበር ላይ ሬንክ ከተማ አጠገብ ባለው የማቆያና ማሸጋገሪያ ካምፕ ደግሞ ያ አሃዝ ወደ 25% እንደሚያሻቅብ ነው ያስታወቀው። ማይክል ዳምፎርድ ያስረዳሉ።
People are leaving Sudan, fleeing Sudan because of the war, because of the conflict, and they're ending up here.
ጦርነቱን ሸሽተው ወደዚህ እየመጡ ነው። የዓለም የምግብ ፕሮግራምና ሌሎች ድርጅቶች መሰረታዊ እርዳታ እንሰጣቸዋለን። ነገር ግን የሚኖሩት እጅግ አስቸጋሪ በሆነ ሁኔታ ውስጥ ነው። ዛሬ ለምሳሌ ሙቀቱ 40 ዲግሪ ነው። ሲመጡ ምንም ነገር ይዘው አይመጡም። ሲገቡ እንመዘግባቸውና መሰረታዊ እርዳታ ሰጥተን ወደ ውስጥ እንዲዘልቁ እንነግራቸዋለን።
የሱዳኑ ጦርነት መፍትሄ ካልተገኘለት፣ የሰብአዊ እርዳታ ድርጅቶችም ያለ ገደብ መግባት ካልተፈቀደላቸው በስተቀር ቀውሱ እየተባባሰ እንደሚሄድ የዓለሙ ድርጅት ባለስልጣን አስጠንቅቀዋል። ጦርነቱ ከጀመረ ወዲህ 546,000 በላይ የሚሆኑ ሱዳናውያን የሚበዙት ከዳርፉር ተሰደው ቻድ ውስጥ መጠለላቸውን ነው WFP ያስታወቀው። ሱዳን፣ ቻድ እና ደቡብ ሱዳን ውስጥ እጅግ የከበደ የረሃብ ቀውስ መደቀኑን ያስጠነቀቀው WFP ለቀጣዮቹ 6 ወራት ከጠየቀው ወሳኝ የገንዘብ ድጋፍ ውስጥ አሁንም የ300 ሚሊዮን ዶላር እጥረት እንዳለበት አስታውቋል።
የማላዊ ፖሊስ የጋዜጠኞች ተንቀሳቃሽ ስልኮችና ላፕቶፖችን በቁጥጥር ስር አዋለ። የማላዊ ፖሊስ በመንግስታዊ የማላዊ ብሮድካስቲንግ ኮርፖሬሽን ወይም ኤምቢሲ ውስጥ የሚሰሩ ቢያንስ 14 ጋዜጠኞችን ተንቀሳቃሽ ስልኮችና ላፕቶፖችን በቁጥጥር ስር አውሏል። ጋዜጠኞቹ የተጠረጠሩት በማላዊ ብሮድካስቲንግ ኮርፖሬሽን ስም ሐሰተኛ የፌስቡክ ገጽ በመክፈት የሐሰትና መንግስትን የሚቃወሙ ተረኮችን በማውጣታቸው ነው ተብሏል። የፕሬስ ነጻነት ተሟጋቾች ቡድኖች በበኩላቸው የጋዜጠኞችን ግላዊ መብት ተላልፈዋል ያሏቸውን ፖሊሶች ነቅፈዋል። ከብላንቲር በላሜክ ማሲና የተጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
የማላዊ ፖሊስ ቃል አቀባይ ፒተር ካላያ ለቪኦኤ እንደተናገሩት ምርመራው የማላዊ ብሮድካስቲንግ ኮርፖሬሽን አመራሮች ላቀረቡት ቅሬታ የተሰጠ ምላሽ ነው።
In the process of the investigations, we secured a search warrant from a court of law.
በምርመራው ሂደት የኤሌክትሮኒክስ መሳሪያዎችን ከተጠርጣሪዎች ለመውሰድ የተጠቀምንበትን ህጋዊ የብርበራ ማዘዣ ከፍርድ ቤት አውጥተናል። ከመሳሪያዎቹም ስልኮችና ላፕቶፖች ገኙበታል።
ካላያ ምን ያህል ሰዎች እንደተመረመሩና የሳይበር ወንጀሎችን ፈጽመዋል የተባሉት ሰዎች እንዴት ተለይተው እንደታወቁ ከመግለጽ ተቆጥበዋል። ይሁን እንጂ ግን ኤምቢሲን ለቀው የወጡትን ጨምሮ ከኤምቢሲ ጋር ግንኙነት ያላቸው 14 ጋዜጠኞች የኤሌክትሮኒክስ መሳሪያ እንደተፈተሸ የአገር ውስጥ መገናኛ ብዙሃን ዘግበዋል። የኤምቢሲ የህዝብ ግንኙነት ስራ አስኪያጅ ቺሶሞ ሙሙዋዲ በምርመራው ላይ አስተያየት ለመስጠት ፈቃደኛ አልሆኑም። ይልቁንም የቴሌቪዥን ጣቢያው ሁሉንም ነገር ለፖሊስ ትቷል ብለዋል። በብላንታየር የኤምቢሲ ቴሌቪዥን የቀድሞ ዜና ክፍል ኮንትሮለር ግሬሰን ቻፒታ ከተጠርጣሪዎቹ መካከል አንዱ ነው። ቻፒታ ለቪኦኤ እንደተናገረው ከትናንት በስቲያ ረቡዕ ፖሊሶች የኢንተርኔት አገልግሎት ያላቸውን የኤሌክትሮኒክስ መሳሪያዎችን ሁሉ እንዲከፍት ያስገደዱት መሆኑን ለቪኦኤ ተናግሯል።
They searched my laptop. They were so much interested with my Facebook account. They did not check my emails, but they looked for
ላፕቶፔን ፈተሹት። ፌስቡክ አካውንቴ ውስጥ በጣም ብዙ ነገሮች ነበሩ። ኢሜሎችን አልፈተሹም። ነገር ግን ሲስተሙንና በሲስተም ውስጥ የነበሩትን ሌሎች ኢሜሎችና የይለፍ ቃሎች እንዲሁም የተሰረዘን ፌስቡክ መልሶ ማግኛ መንገዶችን ሁሉ ፈተሹ። ወደ 20 ደቂቃ ያህል ከፈተሹ በኋላ እና የተመረከቷቸውን አንዳንድ ነገሮች ከስክሪኑ ላይ ፎቶ አንስተዋል።
ቻፒታ ከመርማሪዎቹ አንዱ የምንፈልገውን አላገኘንም ካለ በኋላ ፖሊስ መሳሪያዎቹን እንደመለሰለት ተናግሯል። በመንግስት በሚተዳደረው የሚዲያ ድርጅት ውስጥ መስራት ከማቆሙ ከረጅም ጊዜ በፊት ለኤምቢሲ ሁሉንም የኢንተርኔት መድረኮች ማግኘት እንዳቆመም ቻፒታ ተናግሯል።
In fact, that was 4 years ago. I have nothing to do with NBC anymore. And for them, just invading on our privacy, just like that, you know, torturing us.
በእውነቱ ይሄ ሆነው ከአራት ዓመታት በፊት ነው። ከኤምቢሲ ጋር ምንም ግንኙነት የለኝም። እነሱ ልክ አሁን እንደምታውቁት የኔን የግል ወሰን አልፈው እየወረሩኝ ነው። እኛን እያሰቃዩን ነው። የ12 ዓመት ሴት ልጅን እያሰቃዩ ነው። በውሸት የፌስቡክ አካውንት ተጠርጥረው መከሰሳቸውን ታውቃላችሁ። ያዘበት ነው። በቤተ ክርስቲያኔ የቤተ ክርስቲያን ሽማግሌ ነኝ። ካሁን በኋላ ሰዎች እንዴት ሊመለከቱኝ ነው? እጅግ በጣም አበሳጭቶኛል።
የኤሌክትሮኒክስ መሳሪያዎቻቸው የተወሰዱባቸው አንዳንድ ጋዜጠኞች በቀልን በመፍራት ስማቸውን ለመጥቀስ ፈቃደኛ ባይሆኑም ለዜና ምንጮች ያካፈሉትን ምስጢራዊ መረጃ ፖሊስ እንዳያገኝ እንደሚሰጉ ለቪኦኤ ተናግረዋል። ጎልደን ማቶንጋ በማላዊ የደቡብ አፍሪካ የመገናኛ ብዙሃን ተቋማት ማህበር ሊቀመንበር ናቸው።
This is something which is worrying because it puts the Mati in a vulnerable position because everything that the police might access
ይህ በጣም አሳሳቢ ነገር ነው። ለጥቃት የተጋለጡ እንዲሆኑ ያደርጋቸዋል። ምክንያቱም ፖሊስ ሊደርስባቸው የሚችላቸው ሁሉንም ነገሮች ወይም በኤምቢሲ ውስጥ ያሉ የሥራ ኃላፊዎች ሊያውቋቸውና ሊደርሱባቸው የማይገባቸውን ነገሮች ሊያውቁ ይችላሉ። ያ ሥራቸውን ሊጎዳ ይችላል። ምንጮቻቸውንም ለመጉዳት ሊጠቀሙበት ይችላሉ።
የብሔራዊ ፖሊስ ቃል አቀባይ ካላያ ግን ጋዜጠኞቹ ከማንኛውም የፖሊስ ምርመራ ነጻ አይደሉም ይላሉ።
Some of the people who we are following up are not employees of MBC, and you cannot run away.
እኛ የምንከታተላቸው አንዳንድ ሰዎች የMBC ሰራተኞች አይደሉም። ጋዜጠኛ ስለሆንክ ወይም በዚህ ወይም በዚያ ሙያ ውስጥ ስለሆንክ ብቻ ከወንጀል ምርመራ ማምለጥ አትችልም። ማንም ሰው ከህግ በላይ አይደለም።
ካላያ ፖሊስ በተያዙ ስልኮችና ላፕቶፖች ውስጥ የሚያገኛቸውን ምስጢራዊ መረጃዎች በሙሉ ይጠብቃል ብለዋል። ፖሊስ ምርመራውን ካጠናቀቀ በኋላም የተወሰዱት የኤሌክትሮኒክ መሳሪያዎች በሙሉ ለጋዜጠኞቹ እንደሚመለሱም ተናግረዋል።
የቱርክና የአሜሪካ ግንኙነት በፍጥነት እየተሻሻለ በመሆኑ አንካራ F-35 ወታደራዊ ጀቶችን ልትገዛ ዋሽንግተን ሐሳብ አቅርባለች። በልዋጩ ግን ቱርክ ከሩሲያ የገዛቻቸውን S-400 ጸረ አውሮፕላን ሚሳይሎችን ወደ ሶስተኛ ሀገር ልታስተላልፍ አሜሪካ ትሻለች። የቪኦኤ ዶሬን ጆንስ ከኢስታንቡል ደላኮ ዘገባ ከሆነ S-400 ጸረ አውሮፕላን ሚሳይሎች አንካራ እጅ መግባታቸው በቱርክና በሩሲያ መካከል ያለውን ስር የሰደደ ግንኙነት አማላካሽ ነው ተብሏል። እንግዲህ ወልዴ ተጨማሪ ያለው።
ቱርክ የዩናይትድ ስቴትስን የተሻሻሉ F-35 ወታደራዊ ጀቶችን የመግዛቷ ጉዳይ እንደገና አጀንዳ ሊሆን ይመስላል። አንካራ ከሩሲያ S-400 ጸረ አውሮፕላን ሚሳይሎችን መግዛቷን ተከትሎ ከአሜሪካ ጀቶችን ከምትገዛበት ፕሮግራም ተሰርዛ ነበር። ምክንያቱም ዋሽንግተን እንደምትለው የS-400 ጸረ አውሮፕላን ሚሳይሎቹ የF-35 ስቲልድ ቴክኖሎጂን የሚጻረሩ ሆነው መገኘታቸው ነው። ባለፈው ወር በኢስታንቡል ጉብኝት ያደረጉት የአሜሪካው ረዳት የውጭ ጉዳይ ሚኒስትር ቪክቶሪያ ኑላንድ ቱርክ ከሩሲያ የተገኙትን ሚሳይሎች ወደ ሶስተኛ ሀገር የምታስተላልፍ ከሆነ F-35 ስቲልድ ጀቶችን ከአሜሪካ መግዛት እንደምትችል ተናግረዋል። የቱርኩ የውጭ ጉዳይ ሚኒስትር ሃካን ፊዳን በበኩላቸው አንካራ ለሽያጩ ድርድር ክፍት ልትሆን እንደምትችል ፍንጭ ሰጥተዋል። በኢስታንቡል ካዲር ሃስ ዩኒቨርሲቲ የሩሲያ ጉዳዮች ባለሙያ የሆኑት ኦነር ኢስጂ ቱርክ S-400 ጸረ አውሮፕላን ሚሳይሎች በመግዛቷ የተፈጠረውን ያወሳሉ።
After the purchase of the anti-aircraft missiles, which was unprecedented, and I think that
ከዚህ በፊት ተደርጎ በማያውቅ ሁኔታ ጸረ አውሮፕላን ሚሳይሎችን ከገዙ በኋላ በኤርዶዋን ካቢኔ ያሉ አንዳንድ ሰዎች ስተት መሆኑን አምነዋል። ቱርክ S-400 ሚሳይሎችን መግዛቷ ብዙ ያስከፈለ ጉዳይ ነበር።
ቱርክ S-400 ጸረ አውሮፕላን ሚሳይሎችን ከሩሲያ መግዛቷ በሁለቱ አገራት መካከል የላቀ ግንኙነት መኖሩን የሚያሳይና ከአሜሪካ ጋር ያለውን እየተበላሸ የመጣ ግንኙነት አመልካች መሆኑን ጉዳዩን በቅርበት የሚከታተሉ ወገኖች ይናገራሉ። ቱርክ ከሩሲያ ጋር ግዢውን የፈጸመችው ከአሜሪካ ጋር መተማመን ባልነበረበትና በእንደ አውሮፓን አቆጣጠር 2016 ለከሸፈው መፈንቅለ መንግስት አንካራ ዋሽንግተንን ተጠያቂ ባደረገችበት ወቅት ነው። አሜሪካ በመፈንቅለ መንግስቱ ሙከራ እጇ እንደሌለበት አስታውቃለች። አንካራ ስዊድን የኔቶ አባል እንድትሆን ስምምነቷን ካሳወቀች ወዲህ የቱርክና የአሜሪካ ግንኙነት መሻሻል በማሳየት ላይ ነው። ወረታውን ለመክፈልም ዋሽንግተን F-16 ጀቶችን ለቱርክ ሸጣለች። ነገር ግን F-16 ጀቶች ከF-35 ስቲልድ ጀቶች አንጻር ያነሰ አቅም ያላቸው ሲሆኑ የቱርኩ ተቀናቃኙ አግሪክም ሰራዊቷን ለማዘመን በቅርቡ ልትገዛቸው ያቀደቻቸው ጀቶች በመሆናቸው ቱርክ የበላይነቱን ለመያዝ F-35 ስቲልድ ጀቶችን መታጠቅ ይኖርባታል። በኢስታንቡል ካዲር ሃስ ዩኒቨርሲቲ የዓለም አቀፍ ግንኙነት ምሁሩ ሶሊ ኦዜል በዚህ ላይ የሚያክሉት አለ።
When you read Turkey's hawks, everybody is afraid that the air force balance over the Aegean.
በቱርክ በኩል የሚናገሩት ስትገመግም በኤጂያን ባህር ቀጠና ውስጥ የአየር ኃይል የበላይነቱ ወደ ግሪክ ያደላ መሆኑ ስጋት መፍጠሩን መገንዘብ ይቻላል።
ተንታኞች እንደሚሉት ቱርክ በሩሲያ የተሰሩትን ሚሳኤሎች አጋሯ ወደ ሆኑት አዘርባጃን፣ ቀጣር ወይም ሊቢያም ቢሆን አዛውራ F-35 ጀቶችን የመግዛቷ ሁኔታ የሚወሰነው ከአሜሪካ ጋር ያላት ግንኙነት ይበልጥ እየተሻሻለ የሚሄድ ከሆነ ነው። ሁሴን ባክሲ በአንካራ የሚገኘው የውጭ ፖሊሲ ጥናት ተቋም ኃላፊ ናቸው።
Turkey can easily renounce on S-400
ቱርክ S-400 ሚሳይሎችን በቀላሉ መተው ትችላለች። የፖለቲካ ውሳኔ ነው የሚሆነው። የፖለቲካ ውሳኔና የፖለቲካ ሰጥቶ መቀበል ጉዳይ ነው። እስካሁን S-400 ሚሳይሎች መኖራቸው ቱርክ ከኔቶ አጋሮችና ከአሜሪካ ጋር የመደራደር አቅሟ ከፍ እንዲል አድርገው ነበር።
አንካራ S-400 ጸረ አውሮፕላን ሚሳይሎችን ከሩሲያ መግዛቷ ሞስኮ ቱርክን ከኔቶ አጋሮቿ ለመነጠል ለምታደርገው ጥረት እንደ ትልቅ ዲፕሎማሲያዊ ድል ተቆጥሮ ነበር። የሚሳይሎቹ ወደ ሌላ አገር መተላለፍ ደግሞ ለዋሽንግተን ትልቅ ድል ይሆናል። ዶሬን ጆንስ ከኢስታንቡል ለላከው ዘገባ እንግዳ ወልዴ ነኝ፣ ዋሽንግተን ዲሲ።
እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ነው። አድማጮቻችን፣ የምሽቱ ዝግጅታችን አሁንም እንደቀጠለ ይገኛል። አሁን ደግሞ የኢትዮጵያውያንን እየፈተነ ያለውን የኑሮ ውድነትን በተመለከተ የዘጋጀውን ሳምንታዊ የንግድና ምጣኔ ሀብት ወደ እናንተ እናደርሳለን። በምግብ ፍጆታዎች በቀንቀን በሚደረጉ የዋጋ ጭማሪዎች ምክንያት መማረራቸውን የአሜሪካ ድምፅ ያናገራቸው ነዋሪዎች ገልጸዋል። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋል አባተ በየጊዜው የሚታየው የዋጋ ንረት ከፍ እያለ ነገር ግን የነዋሪዎቹ ገቢ ያለመጨመሩ ችግሩን የበለጠ አወሳስቦታል ይላሉ። መፍትሄ የሚያመጡ ኢኮኖሚያዊ ፖሊሲዎችን ለመተግበርም በመጀመሪያ ሰላም ያስፈልጋልም ብለዋል። በቅርቡ ለሕዝብ ተወካዮች ምክር ቤት አባላት ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በአገሪቱ አለ ያሉትን የማክሮ ኢኮኖሚ ስብራት ለመጠገን መንግስታቸው የነደፈው የሪፎርም ፖሊሲ በኮቪድ-19 ዓለም አቀፋዊ ጫናዎችና ውስጣዊ ጦርነቶች ምክንያት እንደታሰበው አልሄደም ሲሉ ተናግረዋል። በዚህ ጉዳይ ተጨማሪውን ተከታትለን እንመለስ። በልዩ ልዩ ፖለቲካዊና ኢኮኖሚያዊ ችግሮች ውስጥ እያለፈች የምትገኘው ኢትዮጵያ ዜጎቿን የኑሮ ውድነት እየፈተናቸው ይገኛል። ጤፍን ጨምሮ መሰረታዊ የሚባሉ የፍጆታ ምርቶች ዋጋ ከፍተኛ መናር እያሳየ ሲሆን በተለይ ቋሚና አነስተኛ ገቢ ያላቸው ነዋሪዎች ላይ የኑሮ ውድነቱ በርትቷል። ከስድስት ወራት በላይ በአስቸኳይ ጊዜ አዋጅና ጦርነት ውስጥ በሚገኙ አማራ ክልል የባህር ዳር ከተማ ነዋሪ የሆኑት ወይዘሮ መሰረት ተስፋ ደግሞ ከእነዚህ መካከል አንዷ ናቸው።
የኑሮ ውድነቱ በጣም የማረ ነው። ዛሬ አድሮ ነገ ሌላ ዋጋ ነው፣ ነገ አድሮ ነገ ወዲያ ሌላ ዋጋ ነው። በተለይ አሁን አይደለም ለአነስተኛ ነዋሪ ገና ነዋሪ ለሚባል እንኳን የማይቀመሱ ነው። በጣም አቅም በላይ የሆነ ኑሮ ውድነት ነው ያለ። ገበያ ስትሄድ ዛሬ ሲደርስ የጠየቀው ዋጋ ነገ ሌላ ዋጋ ነው። አምና በዚህ ሰዓት ጤፍ 6000 ብር ነው፣ አሁን 20 ሺህ ብር ስድፍ እንግዲህ ማነጋገር ነው። ሽንኩርት አምና በዚህ ሰዓት 30 ብር ሲሸጥ ነበር፣ 120 ብር አሁን ሰሞኑ ትንሽ ቀነስ አድርጎ 90 ብር ገብቷል። ተመስገን ብለነዋል። 90 ብርን ተመስገን ብለን ተቀብለነዋል። የምርት አቅርቦት ችግር አይደለም። ገቢውን እንዳይረጋጋ ያደረገው ስግብግብ ነጋዴና መንግስት ከመንግስት ቁጥጥር ውጭ በመውጣቱ ነው።
ቤተሰቧን ጉሊት ተብሎ የሚታወቀው አነስተኛ ንግድን በመስራት እንደምታስተዳድር የምትገልጸው የአዲስ አበባ ነዋሪዋ መሰረትም የኑሮ ሁኔታው በጣም ከባድ ነው ትላለች። በተለይ እንደ ጤፍና ሽንኩርት ያሉ የፍጆታ ምርቶች ዋጋ እየናረ መምጣቱን ትናገራለች።
ዘይት 1500 ሊትሮ ጤፍ በቃ ከመዘ ይሄ ነው የማስመጥ እስከ 120 ብር ጀምሮ ነው አንዷ ኪሎ። ሽንኩርት ከ80 ብር ጀምሮ፣ ድንች 40 ብር። በቃ ምን ልበለ፣ በአሁኑ ሰዓት ዝቅተኛ ነገር የያዘው 25 ብር ቲማቲም ናት። ዛሬ ብትገዛ ቢያንስ ቢያንስ እስከ ሳምንት እንደምንም ብለህ ትቸጋገራለህ እንጂ ቀን በቀን ያንን ገዝተህ ቀን በቀን ይዘህ የምትገባው ነገር አይደለም። ኑሮ በጣም ኦቨር እየሄደ ነው። ግማሹን ጎዳና ላይ እየወጣ ለልመና እየተዳደረ ነው። አቅም የሌለው ምን የሌለው ሰው አቅም ኑሮህን በአሁን ሰዓት እኮ ለመስራት በጣም አስቸጋሪ ነገር ነው። በጣም ከሚገባው በላይ።
የኢትዮጵያ ስታቲስቲክስ አገልግሎት ጥር 14 2016 ይፋ ያደረገው የታህሳስ ወር አጠቃላይ የዋጋ ግሽበት አሃዝ 28.7% መሆኑን ያሳያል። ይህም ካለፈው ወር የ0.4% ጭማሪ አለው። የምግብ ነክ ዋጋ ጭማሪ ደግሞ 30.6% ሆኖ ተመዝግቧል። ይህም ከአማካዩ የዋጋ ንረት አሃዝ ከፍ ያለ ነው። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋል አባተም በየጊዜው የሚታየው የዋጋ ንረት ከፍ እያለ ነገር ግን የነዋሪዎቹ ገቢ አለመጨመሩ ችግሩን የበለጠ አወሳስቦታል ይላሉ።
ለዚህ ብዙ አይነት ምክንያቶች አሉ። ያው በዋናነት የአቅርቦትና ፍላጎት አለመጣጣም ብንልም አቅርቦቱም እንኳን እያለ በተለያየ ምክንያት የአቅርቦት ሰንሰለቱ ላይ በተፈጠሩ እክሎች ገበሬው ያመረተው ምርት በወቅቱ ገበያው ላይ መድረስ ባለመቻሉ፣ ቢደርስም ደግሞ በብዙ ቅብብሎች ስለሚመጣ አጠቃላይ የመጨረሻ ዋጋው ላይ ከፍተኛ የሆነ አሉታዊ ተጽዕኖ አሳድሯል። እንዳልከው አማራ ክልልም ሆነ በግማሽ ኦሮሚያ ካለው የጸጥታ ስጋት አንጻር የአቅርቦት ሰንሰለቱ ላይ ከፍተኛ የሆነ ተግዳሮ ተፈጥሯል እና ምርቱም እያለ ገበያው ላይ በተገቢ መንገድ ስለማይኖር በገበያዎች ላይ ከፍተኛ የሆነ እጥረት አለ። ከዛም በተጨማሪ የነጋዴ ማህበረሰብ ራሱ ያልተገባ ጥቅም ለማግኘት ከማሰብ የተነሳ ዋጋ ላይ ጭማሪዎች ታያለ። ዊዝን አዲስ አበባ ውስጥ ነው። ከአንድ ገበያ ወደ አንድ ገበያ ብትሄድ 100% የ50% ዲፈረንስ ታያለ። እንግዲህ በአንድ ከተማ ውስጥ እንኳን አይደለም ከክፍለ ሀገር የሚገባን ምርት ቀርቶና አጠቃላይ ሀገራዊ ድባቡ የሚፈጥረው አሉታዊ ተጽዕኖ እንዳለ ሆኖ ነጋዴው ማህበረሰብም ደግሞ በዚህ ላይ የሚተሰማሩ አንዳንድ ያለ አግባብ በመክበር የሚፈልጉ ግለሰብ ነጋዴዎች በሚያደርሱት ጫና ከማህበረሰቡ በከፍተኛ ደረጃ መሬት ውስጥ ይገኛል።
አስተያየታቸውን ከባህር ዳር የሰጡን ወይዘሮ መሰረት በጦርነቱ ምክንያት ኢኮኖሚያዊ እንቅስቃሴዎችና ገቢ ማስገኛ ስራዎች ባለመኖራቸው በአካባቢው እገታን ጨምሮ ልዩ ልዩ ወንጀሎች መበራከታቸውን በማንሳት ያማርራሉ።
ገቢ የለም፣ ስራ የለም። አንድ ሰው ገቢ ከሌለው ደግሞ ያን ኑሮ ውድነት ለማሸነፍ የህንፃ በአብዛኛውን በህንፃ ስራ ላይ የሚተዳደሩ ሰዎች አሁን የህንፃ ስራ የሚባል የለም። በጦርነቱ ምክንያት የህንፃ ስራ የሚባል የለም። የቀን ስራ የሚባል የለም። ያ የቀን ሰራተኛ ቋጠሮ ተሸክሞ፣ ድንጋይ ተሸክሞ፣ ሲሚንቶ ተሸክሞ የሚበላ ሰው ስራ ሲያጣ ወደ ምን ሊሰማራ እንደሚችል ይታወቃል። አሁን ከኑሮ ውድነት በላይ ደግሞ ባህር ዳር ላይ በጣም እያማረረ ነው ያለ እገታ የሚባል ነገር አለ። አይደለም ባለሀብት የጨፌ ሻጭ ሳትቀር ጨፌ ሽጣ ታግታ ልጇ በአግባቡ እንኳ ክፈይ እየተባለች ነው። ማን እንደሚያግታ ዘራፊ የበዛ ከኑሮ ውድነት አንጻር ነው። አሁን የወንበዴ ሀገር ሆናለች ባህር ዳር። ሁሉም ያለው ባለሀብታም ወደ አዲስ አበባ ሄዷል። በቃ የሌለን ብቻ ነው ባህር ዳር ላይ ያለን። ምንም የሌለን ሰዎች ግን ባህር ዳር ላይ ተቀምጠናል። ስለገተው እየታወቁ እንኳን ማንም እርምጃ የሚወስድልና ካላል የለም። በቃ ኑሮ ውድነቱ ብቻ አይደለም፣ ከኑሮ ውድነቱ ባሻገር ያለው ሰቆቃ ወጠ ለመግባት ስጋት ነው። በቃ አንድ ሰው በትንሹ ከ20 ሺህ ብር በታች የሚያገኝ ሰው እየኖረ አይደለም። እንግዲህ እዚህ ሀገር ላይ 20 ሺህ ብር አግኝቶ እየኖረ አይደለም ካልኩ ደግሞ የኢትዮጵያ ነዋሪ በአብዛኛው እኛ እንደኛ ክልል እንደኛ ይሄን የሚያገኝ ሰው አንድ የመንግስት ሰራተኛ እንኳ እስከ 2005 ባህር ዳር ዩኒቨርሲቲ እንደምሳሌ ብጠቅስል 2005 የሚከፍላቸው ሰራተኞች አሉ። ስለዚህ የመንግስት ሰራተኛ ናቸው ተብሎ እየተራቡ ነው ያሉ። የቀን ሰራተኛውን ትተህ በዕለት ቋጠሮ ተሸክሞ የሚበላውን ትተህ በምን ሁኔታ እንደምንኖር ግራ ገብቶናል። መንግስትም እርምጃ ውስጥም አለ ለማለትም የለም ለማለትም ተቸግረን ነው ያለ ነው።
የዋጋ ንረትን ጨምሮ አገሪቱ የገጠሟትን ኢኮኖሚያዊ ችግሮች ለመፍታት ከምንም በላይ ሰላም እንደሚያስፈልግ የሚናገሩት የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋል አባተም መፍትሄ የሚያመጡ ኢኮኖሚያዊ ፖሊሲዎችን መተግበር የሚቻለው ይህ ሲሆን ብቻ ነው ይላሉ።
ምንም ነገር ይመረት ሰላም ከሌለ ምርትና ምርታማነት ማሳደግ አይቻልም፣ የተመረተውም ወደ ገበያ መጣ አይችልም። እና ከምንም በላይ ሰላም ነው። እና ሀገሪቱ ውስጥ ያሉ በዚህም በዛም ያሉ ጦርነት ድምፆች ተዘግተው ወደ ሰላም የምንመጣበት ጊዜ ነው የሚናፍቀኝ። እና ሰላም ካለ ሌላው ነገር ሁሉ ይደረስበታል። ኢኮኖሚ እድገቱም የምርት እድገቱም ገበያና ምርት የማገናኘቱም ሂደት አብረው ተያይዘው የሚወጡ ናቸው። እና ለእኔ ትልቁ የመጀመሪያው ቀድሞ መሰራት ያለበት ሰላምን ከማምጣት ጋር ተያይዞ ሁሉም ባለድርሻ አካላት በግራም በቀኝም ያሉ አካላት ለሀገር ለሕዝብ ሲባል መከፈል ያለበት ተከፍሎ ሀገሪቱ ወደ ሰላም መምጣት አለባት። ሰላም እስከሌለ ድረስ ነገ ከዚህ የባሰ ምጥ ውስጥ ልንገባ እንደምንችል ግልጽ ነው። ብዙ ባለሀብቶች ጦርነት ወዳለባቸው አካባቢ ያሉ የንግዱ ማህበረሰብ ብትል ፈልሰው ወደ አዲስ አበባ ገብተዋል። ስለዚህ እዛ አካባቢ ያለው እንቅስቃሴ ኮምፕሌት ሊሙቷል። ነገ ደግሞ ወደ አዲስ አበባ ሲመጣ ከአዲስ አበባ እየነቀለ ወደ ጎረቤት ሀገራት እና ወደ ሌሎች ሀገራት የማይሰደድበት ምክንያት ይኖርም እና ትልቁ ለኑሮ ውድነቱም ሆነ ለሌሎች ተዛማጅ ችግሮች መፍትሄው ሰላም እና ሰላም ብቻ ነው። እኔ አሁንም ደግሜም የምለው ሰላም ነው ለሁሉም ነገር የመፍቻ ቁልፉ መንገዱ መጀመሪያው ሰላም ነው እና መንግስትም ሌሎች አካላትም ያሏቸውን ጉዳዮች በጠረጴዛ ዙሪያ የሚፈቱበት አትሞስፌር መፍጠር አለባቸው ለህዝቦቻቸው ሲሉ የሚል ሀሳብ ነው ያለን።
ጥር 28 2016 ዓ.ም በዚህ ተወካዮች ምክር ቤት ቀርበው ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በአገሪቱ አለ ያሉትን የማክሮ ኢኮኖሚ ስብራት ለመጠገን መንግስታቸው የነደፈው የሪፎርም ፖሊሲ በኮቪድ-19 ዓለም አቀፋዊ ጫናዎችና ውስጣዊ ጦርነቶች ምክንያት እንደታሰበው አልሄደም ሲሉ ተናግረዋል። ነገር ግን በፋይናንስ ዘርፍ የተሻለ ውጤት ተመዝግቧልም ብለዋል። ሰላም ለማምጣትም መንግስታቸው ለመነጋገር ቁርጠኛ መሆኑን ገልጸዋል። የኢኮኖሚ ጫናው እንደርሷ ባሉ በዝቅተኛ ኑሮ ላይ ያሉ ነዋሪዎች ላይ እንደበረታ ለምትናገረው የአዲስ አበባ ነዋሪዋ መሰረት ግን ቀጣይ ጊዜያቶች ተስፋን የያዙ አይመስሉም።
በቃ ካልመጣ ያው ለውጭም እየሄድክ እየተገደልክ መምጣት ነው ያለክ አማራጭ። እዚህ ጋር ምንም አይነት አድቫንቴጅ ካልሌለ ሰርተህ የማትለወጥ ከሆነ ትርጉም ከሌለው ደግሞ ሂደህ እስኪ አረቡን ሀገር ደግሞ የተልጆችን ማሳደግ ነው። ይሄ ተስፋ ነው የምትለው ነገር አይደለም። እሱም በእግዚአብሔር ፈቃድ ነው። የእሱ ስራ ነው፣ የፈጣሪክ ስራ ነው።
የተባበሩት መንግስታት ድርጅት የልማት ፕሮግራም ዩኤንዲፒ የኢትዮጵያ ቢሮ በጥር ወር ባወጣው የሩብ ዓመት የኢኮኖሚ መገለጫ ሪፖርት የአገሪቱ ማኅበራዊና ኢኮኖሚያዊ ሁኔታዎች በበርካታ ፈተናዎች እየተናጠ መሆኑን ገልጿል። ከእነዚህ መካከል የዋጋ ግሽበት አንዱ መሆኑን ያነሳው ግምገማው አጠቃላይ የዋጋ ግሽበቱ ባለፈው ዓመት መጋቢት ወር ላይ ከነበረው 34.2 በመቶ ወደ 28.7 በመቶ መውረድ ቢችልም አሁንም ግን ከፍተኛው ነው ስለመቀጠሉ አስታውቋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አድማጮቻችን፣ የምሽት ዝግጅቶቻችን ተጠናቀቁ። ከስቱዲዮ ቅንብር በመምራት ንጉሴ ታምሬ እንዲሁም የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። ሳስተናግዳችሁ አምሽት አስማማየ ነው ነበርኩ።